ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል አራት አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል አራት
አጠቅብሎ ፈረስ ካሳ ብሎ ስሙ ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ነው። ፈረስ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክ ባይ የምሸሽ ነው።
ማታ በአንድ ታላቅ ዛፍ ስር ከ20 እስከ 30 የሚሆኑ ሰዎች ግማሾቹ ቆመው ግማሾቹ ተቀምጠው ሲያወቁ ራቅ ብሎ ለሚሰማቸው ሰው ልክ የአንድ ገበያ ህዝብ ይመስሉ ነበር። 50 የሚሆኑ ከብቶች 25ቱ በአንድ በኩል 25ቱ በሌላ በኩል ነው በሁለት ኩታሮች እየተጠበቁ ሳር ይበላሉ። በሁለቱም በኩል ያሉት ከብቶች አልፎ አልፎ አንገታቸውን ቀና ያደረጉ የምድርን አቀማመጥ ውበት እንደሚያደንቅ ፈላስፋ ባሻገር ያሉትን ቦታዎች ትኩር እያሉ ሲመለከቱ ሁኔታቸው ሁሉም ላሉበት ቦታ እንግዳ መሆናቸውን ያስረዳ ነበር። በአንድ በኩል ያሉት ከብቶች ከጎሽ ሳይሆን ከዞን ጋር ሊያወዳድሯቸው የሚገባ ሳር ለመብላት ዝቅ ሲሉ ዳልጋቸው መሬት የሚጠርግ ሻኛቸው ለብቻው ብቻውን ተወልዶ ጡት የተመቸው የበግ ጥቦት አክሎ ወደ አንድ በኩል ዘንበል ብሎ የተኛ ሁለት መጫኛ ተዘርግቶ የየሆዳቸውን ዙሪያ የሚደርሰው የማይመስሉ ቀለማቸው ዝንጉርጉር ዛጎልማ ወርቃ ቡላ አሻልማ ቦራ ቦቃ ነውርማ ሻሸል ወይና ይብሮሽ ጃሞ ሲሆን አብዛኛዎቹ ቀንዳቸው በጣም ሳይወጣ ወፈር ቀጥ ያለሆኖ ጉችም ጉችም ያለ ነው። ሁለት ያህል ጎዳዎችና ሶስት ያህል ቀንድ ዳፍላዎችም ነበሩባቸው። በጣም አከባቢ ባሉ ያገር ክፍሎች የሚበቅሉትን የከብት አይነቶች የሚያውቅ ማንኛውም ሰው እነዚህ ከብቶች ከየት ግድም እንደመጡ መረዳት አስቸግረውም ነበር። በሌላ በኩል ያሉት ከብቶች ደግሞ አካላቸው መጠን መጠን ብሎ ከዚያው ፈርጠም ፈርጠም ያለ ቀንዳቸውም ረዘም ረዘም ብሎ ጫፉ እንደ መርፌ ሾለ። በጥጋቸው ሲያልፉ ጥቂት አንገታቸውን ቢያወዛውዙ ጨጓራና አንጀትን ዘርግፈው የጣሉ መስለው የሚያስፈሩ ነቃ ነቃ ያሉ ያዘኛዎቹ ቀለማቸው ድፍን ጥቁር፣ ቀይ፣ ቡላ፣ ነጭ ሲሆን አልፎ አልፎ ጃሞችና ዛጎልማዎች ይገኙባቸው ነበር። እነዚህም ከተንከላፋፍ ቅማንቶች ከሚገኙበት ጥግ የመጡ መሆናቸው በመላ ሊደረስበት የሚችል ነበር። በዚህ ቦታ ላይ ልጅ ኃይሉ ከነጀባቸውና ከነጓዛቸው ሲደርሱ በዛፉ ስር ያሉት ሰዎች ውካታቸውን አቋረጡና ተነስተው ልብሳቸውን እያረገደጉ ለጥ እያሉ እጅ ነሱ። ልጅ ኃይሉም እንደምን ውላችኋል? ጉዳያችሁን አቋረጥንባችሁ መሰል፣ ቁጭ በሉና ቀጥሉ አሉ። ሰዎችም ድግድጋቸውን ሳይፈቱ ለተነገሯቸው መልካም ቃል እጅ በመንሳት መስ እየሰጡ ዝም ብለው ቆሙ። ምን ሸንጎ ይዛችሁ ኑሯል? አሉ። ልጅ ኃይሉ ኃይለኛዋን የልጅ ዘውዴ በቅሎ በልጓም ጠስቀው ይዘው እንዳቆሟል። ሸንጎም አይደል ማጫ እያስተያየን ነው ጌታዬ፣ አሉ አንድ ሽበት ፈንጠቅ ፈንጠቅ ያደረገባቸው ሁምቱ አዛውንት። እነዚህ ሁሉ ከብቶች ለስንት ሰዎች የቀረቡ ናቸው? 25ቱ ተወንድ ወገን 25ቱ ተሴት ወገን የመጡ ናቸው። ከአንድ ላይ 50 ቁም ከብቶች መሆናቸው ነው። አዎ 50 ይሆናሉ። ለመሆኑ ተጋቢዎቹ የስንት የስንት ዓመት ልጆች ናቸው? ወንዱ የኔ ልጅ ነው። በዚህ ዓመቱ የመስከረም ወር 13ኛ ዓመቱን ይዟል። ልጅ ኃይሉ አንገታቸውን ወደ እጃቸው ደፋ አድርገው ዛፍ ባልጨበጡበት ጣቶቻቸው አጥቆች መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር እያሉ በለሆሳስ ቆጠሩና አይናቸውን ወደ አዛውንቱ መለስ አድርገው 12 ዓመት 5 ወሩ ነው ማለት ነው አሉ። አዎ መሆኑ ነው አሉ አዛውንቱ። ሴቷ ልጅስ? አሉ ልጅ ኃይሉ። አይ እሷስ ገና በጣም ኩታራ ናት አሉ አዛውንቱ። ለመሆኑ ስንት ዓመቷ ነው ይባላል? አሉ ልጅ ኃይሉ። የወንድየው አባት የሆኑት አዛውንት ከዚያው አብሮ ወደ ቆሙ የሴቲቷ ልጅ አባት ዘወር ብለው ስንት ዓመቷ ነው ያልኸኝ ነበር አቶ ጀመረ? አሉና ጠየቁት። 6 ዓመቷን በሚመጣው ሰኔ ትደፍናለች አለ አቶ ጀመረ። ለመሆኑ አሁን ተጋብተው ምን ይሰራሉ? አሉ ልጅ ኃይሉ እንደ መሳቅ እያሉ። አብረው እንዲያድጉ ነው እንጂ አሁንማ ምን ይሰራሉ? ደግሞ የገሌ ልጅ አያምልጠኝ አታምልጠኝ እንላለን። ሳልሞት የልጅን ዓለም ልይ እንላለን። ገና ሙጫዎችን እንድራለን። በፎገራማ ጡት እያጠቡም ይደራሉ አሉ። እኔ እንኳ ሚስቴ ያስቸግራኝ ነው እንጂ ጥቂት አቆያት ነበር አለ ጀመረ። ጀመረ በአነጋገሩ ቸኮል የሚል ጠይም፣ መልከ መልካም፣ ቀጠን መለል ያለ እድሜው ከሰላሳ አምስት ዓመት የማይበልጠው ልጅ ገርሳው ነበር። ግሩም ነው፣ ይህን ነገር አይቼ መሄድ አለብኝ አሉና ልጅ ኃይሉ ከበቅሏ ዱብ አሉ። ከዚያም ወደ ጓዛቸውና ወደ ሰዎቻቸው ዞር አሉና
ሰጋር በቅሎ ያላችሁ ጥቂት ሰዎች ብቻ ሰኔ ጋር ቆዩና የቀራችሁት ጓዙን ይዛችሁ ሂዱ አሉ። እኔስ ልሂድ ልቆይ አይዋ አለ ልጅ ዘውዴ። አንተማ አብረሃግም አሉ ልጃይሉ። ልጃይሉ ከራሳቸው ጋር 10 ሰው ሆነው ቀሩና ጓዙና የቀረው ሰዋቸው ወደ ፈንጃ ጉዞውን ቀጠለ። በክሎች ልጓም እየወለቀላቸው አመለኞች እንዳይሮጡና እንዳይጠፉ በለኮ እየተሰከሉ ሳር እንዲግጡ ከከብቶች ጥግ ተለቀቁ። ከዚያ አንዱ የልጅ ኃይሉ ሰው ኩታሮች በቅሎ ተመልከቱ አለና አስጠንቅቆ ተመለሰ። ልጅ ኃይሉ ሰዎቹን ቀድሞ እንደነበሩት ሆነው ስራቸውን እንዲቀጥሉ ነገሯቸው። ሰዎቹ ግን ከመቀጠላቸው በፊት ቅጠል እየቆረጡ እንደ መደብ መደልደል ሲጀምሩ ልጅ ኃይሉ ድካሙ ለሳቸው መሆኑ ስለገባቸው ተውት ግድ የለም ስራችሁን ቀጥሉ አሉ። እንዴት ተደርጎ ጌታዬ ካሉ በኋላ እንጠቅ ከበቅለዋ ላይ ግላሱን አምጣ ሲሉ የወንዱ ሙሽራ አባት ከሳቸው ጋር ከመጡት ሰዎች አንዱን አዘዙ። ግላስ ተኛ በቅሎች ላይ ሊመጣ ይችላል እኮ አሉ ልጅ ኃይሉ። እሱ ለኛ መቼ ይሆነናል ጌታዬ አሉ ባለ ግርማ አዛውንት። ከዚያም ግላሱ መጣና እንደ መደብ ከተደለደለው ቅጠል ላይ ተነጥፎ ልጅ ኃይሉ ቁጭ አሉ። ሁለቱም ወገን የተመረጡት ሽማግሎች ከልጅ ኃይሉ ብዙ ሳይርቁ ቁጭ አሉና የሴትና የወንድ ወገን ግራና ቀኝ ቆሞ ከሁለቱም በኩል የቀረቡት ከብቶች መገምገም ጀመሩ። ዛጎሎ አለም ከዚያ ተቀንዳሞ ቀይላም ጋር ተመሳሳይ የምትሆን ይመስለኛል አሉ አንዱ የሽማግሌ ዳኛ። ምን የነሱ ከብቶች ከዝንጀሮ ቆንጆ ምን ይመራርጧል የሚባለው ቢጤ ናቸው? ቀንዳሟን ምን ይላሉ? ሁሉም ቀንድ ብቻ ናቸው አለ አቶ ጀመረ እንደመቀለድ እያለ። አይ አቶ ጀመረ፣ እኛ ሰዎቹ ተፈላለግንና ነው እንጂ የከብቱን ነገር ሳታንሳው። አሁን ይሄ ጉበቱን በረር የጨረሰው ከብት ሁሉ ከብት ሆኖ ነው? ደሞስ የቶካ ከብት ከቶካ ከወጣ አመት ይቆያል መሰለህ? እንዲያው መልኬ በቃኝ ብቻ አይደለም። ስንት ከብት ነው ከደንብ ያያስመጣ? ግማሹ በስድስት ወር ግማሹ በአመት ይኸው ዝግፍ ሆዱ በመርፌ የሚነደል የመሰለ የሚሞተው። የከብቱን ነገር ሳናንሳው ይቀር፣ እንዲያው ለጀንዲው ለላምነቱ ለአቆማዳው ለጠፍሩ ቆዳ ይዞ ተመሄድ የሚቆጠር ነው አሉ ለማሙ አዛውንት። ከዚህ በኋላ ከዚህም ወገን ያሉት ከብቶች አንድ ባንድ እየቀረቡ ተመጣጣኝ ይሆናሉ የተባሉት ከብቶች በግምት እየተቻቻሉ ሲሄዱ አንዷ ቀንድ ዳፍላ ወይን አለም ወደ ሽማግሎች ፊት ቀረበች። ላሟ ከአቶ ጀመረ በኩል የቀረበች ነበረች። ከረጅም ቁመቷ በታች ሆዷ ጠውለግ ዘርገፍ ብሎ መሬት ሲነካ የደረሰ ይመስላል። ጎና ጥቶቿም ገጠጥ ብለው ይታያሉ። ይህች ላም ከስታለች፣ ገሽታ እንዳይኖርባት አሉ የሙሽራው አባት። የለም ሞኝ ነኝ እንዴ? እንዲህ ያለ ደባ መሰራ እሷ በጋ በመጣ ቁጥር መርሳት አመሏ ነው አለ አቶ ጀመረ። ንግግሩን ቀጥሎ ለመሆኑ እሷ ያቀረቧት ሴት አይደለችም አለ ወደ ነጩ ላም እያመለከተ። የሙሽራው አባት ያቀረቧት ነጭ ላምም በመጠኑ ከሳ ያለች ስለነበረች አዛውንቱ የኔዎቹስ ቢከሱም በጋ በመሆኑ ሳሩ እየደረቀባቸው ነው፣ የእናንተ የቶካ ከብቶች ግን ሳልታመሙ ምን ያከሳቸዋል አሉ። የመሳት አይመስለኝም አርጅታለች። እቺ አዎ አራታው ይተቀባል። የቀንዷን ክርክራት እስቲ ይጠሩት፣ እሱ ተፈጥሮው ነው። እስቲ ጥርሷን እንየው። አገራችን ገታና ጎድር ሳር ስለሚበዛበት ማንኛውም ከብት ጥርሱ ያለ ጊዜው ነው የሚሰበረው። አይ ይህማ ምህኛት ባብዛት ሆነ አለ አቶ ጀመረ። ግድ የለም ብዙም አንጎዳዳ አሉ የሙሽራው አባት። አይ زمدنا فلقو استاذي مسبك أسفلقم
قالوا تشمال اللوچو عندو
اوناسنو بسل تقليل ايايين مستاتال اللباتشو بقدر هلاتشو مالتنا نساتشو
قالوا هلوم شمال اللوچ
اونسو عناتكم انسما معنا النيد
قالوا يا مشرع عبال
كرتو چاندان داتشو يقربو سايقمقمو
አለ አቶ ጀመረ
ምን ያስፈልጋል መቼም በዚህ አንፈርስ እንዴ ባይሆን ሁለቱን ቆም በግምት አትረፍ ለልጄ የላይ ከብት ባደርግላትስ ብቻዋን እንድትበላው ነው እሱም ባይሆን በፍቅር መሃል ጣዋለቆ ባክቶ ወንድሜ ፈርኩት ሃይበስ ፍቺውን ምን አሳሰበ ለቤታችን አግብቶ መስጣት የለም ስለዚያችሁ ታንዷ ጋር መቁረብ ነው እኔ በ15 አመት የታገባው ባለቤቴ ጋር ይሄው ታሁን አለው
አሉ የምሽራው አባት
በልታት ማሙ ገና 50 ከብቶች ስንገመግም ነገማቅ በጠገሬታቸው ብቻ ተስማሙ
አሉ ከሽማግሎች አንዱ
ስምምነቱ በዚህ መሰረት አለቀና የሰርጉን ቀንና የማስመሪያውን ልክ በሚመጣው ሳምንት ሊመካከሩበት ተወስኖ ያ ተዘጋጅቶ የነበረው ጣላና የህላረቂ ቀረበ። ቢቻይሩም ሰዎችን ለማስደሰት ሲሉ ካረቀው አንድ ቀንድ መለኪያ እንዲሁም አንድ ዋንጫ ፈላ አጠጡ። አብራቸው ያሉት ሰዎችም እንደዚሁ ጠጡ። ቢቻይሩ ተነስተው በቅሎች ቀረቡና መሄድ ከመጀመራቸው በፊት በሉ እግዚአብሔር ግቢውን ይባርክላችሁ ባታያችሁት ስምምነት በጣም ነው ደስ ያሰኛችሁኝ
አሉ።
አሁን ጌታዬ በሷም ላይ ተፈቀደልኝ በዚህ ጊዜ እርሶ በዚህ መገኘትም ለግቢው መባረክ አንድ መሰከር ነው
አሉ የሙሽራው አባት።
ሁሉም ለተብለው እጅ በመንሳት ልጅሃይሉን ተሰናበቱና እሳቸው ጉዟቸውን ሲጀምሩ የሙሽራው አባት ወደፊት ወደቤታቸው የምትመጣ የልጅ ሚስታቸውን 25 ከብቶች ራሳቸው ለልጃቸው ከሰጡት 25 ከብቶች ጋር ደርበው 50 ቁም ከብቶቻቸውን ይዘው ሰርጉን ለመደገስ የሚያስፈልገውን በልባቸው እያሰላሰሉ ወደ ሰንከል ጉዞ ጀመሩ። አቶ ጀመረም ከከብቶቹ መካከል መርጦ ለመጀመሪያ ልጁ የሰጣቸውን 25 ከብቶች ለወደፊት አማቷ አስረክቦ ሰርጓን ለመደገስ ወደ ፍርካበር መጓዝ ጀመረ። የዘር የሀብት እኩያ ለመፈለግ ከተንከል ፍርካበር ድረስ ሂዶ ለ12 ዓመት ልጅ የ6 ዓመት ልጅ ማጨት ነገሩን ለማያውቁት ግራ ቢመስልም ለሚያውቁት ግራ አይሆንም። በክፍለ አገሩ ደንብ 10 ከብት ያለው 10 ከብት ያላትን መቶ ያለው ቢያንስ 60-70 ከብት ያላትን ፈልጎ ያገባል እንጂ የራሱን ከብት ጥሎሽ ሰጥቶ ማግባት እንግዳ ወሬ ነው። እንኳን ጥሎሽ ሊሰጣት ምንም ሳታደርግልኝ ገብቼ ሚስትሉንና ብንፋታም ያው እጅና እግሬን ብቻ ይዤ እንደገባው እጅና እግሬን ብቻ ይዤ ወጣለሁ ብትል እሺ ብሎ አያገባትም። ሰርቆ መወስለት ሌላ ነገር ነው። ለሱም የወጣላት ጋለሞታና በጥጓ ወንድሞች ሊሏት የሆነች እንደሆነ ነው። በአንዳንድ ቦታዎች ሚስት ሲገባ ብዙ ከብት ወይም ብዙ ብር ጥሎሽ ተጥሎ ለሴቷ ወላጆች ይከፈልና ለባሏ እጅና እግሯን ብቻ ይዛ ትመጣለች የሚባል ወሬ በእነዚያ ክፍለ አገሮች ቢሰማ እንዴት አያስገርም። በሉ ዝም እንበል ጎጃም በጌንድር አይስማ። ስለዚህ ነው የወንድና የሴት ወገኖች እኩል ከብት አዋጥተው ለሚጋቡ ልጆቻቸው የሚሰጡ። ከዚህም በቀር ዛሬ ጨዋ ነው የሚል ማንኛውም ሰው ቢቻል ከመሳፍን ከነገስታት ጀምሮ ባይቻል ከአንድ ሀብታም ዘሩ የጠራ ገበሬ ጀምሮ ገረንኪያል ተክሶስን ተክሶስ የእንተንን ባላባት እስጢፎንን አግብታ ብሩን ብሩ ወልደ ማርያምን ወልደ ማርያም አያቴን ባሻ በለጠን ይወልዳሉ እያለ በአራቱም አያቶች በኩል ያለ የዘር አመጣጡን ካልቆጠረ ጨዋ ነው ብሎ ለግቢ አይፈልገውም።
ልጃይሉ ይህን ሁሉ ስለሚያውቁ እሳቸው የሚሄዱበት የግቢ ጉዞ ከዚያ ነፃ የሆነ ባህል ውጭ መሆኑ ተሰማቸው። ማጫ ካስተያዩት ሰዎች እንደተለዩ ያን ሁሉ የዞን ጥርስ፣ የጎሽ ቀንድ፣ ያነሳ ጎፈር፣ ወርቅና ለቤት ሥራ የሚውሉ ሰዎች ይዘው የት እንደሚሄዱ ሲያስቡት ራሳቸውን መታቸው። ሰው እኮ ደስታውንና ነፃነቱን እያጣ የሚሄደው ወደ ላይ እየወጣ በሚሄድ ቁጥር ነው አሉ ልጃይሉ በልባቸው። ምንም እንኳን ለራሳቸው ምርጫም ቢሆን ከወይዘሮ ወለተ ተክሌ የበለጠች ወይዘሮ አለች ብለው እንደማይጠራጠሩ ቢታወቅ፣ ግቢው የመላ የንግድ መንፈስ ያዘለ ሆነባቸውና በድንገት በመንገድ ባገኟቸው ባላገሮች የጋብቻ ወቅት ቀኑ። ይሁን እንጂ ያን ሁሉ ዕቃና ገንዘብ ግማሹን ከቋራ ሕዝብ እንደተላገ እጅ መንሻ፣ ግማሹን ለወለተ ተክሌ እንደቀረበ ገጸ በረከት አድርገው ለትቻ ግማሽ ማሩ አስረከቡ። ምዕራፍ 6 ግቢና ፍቺ። ወይዘሮ ወለተ ተክሌና ልጃይሉ እንደታሰበው ተጋቡ። ደጃዝማች ማሩ እንዳሰቡትም በቋራ በኩል የነበረው ችግር ተወገደላቸው። ነገር ግን ልጃይሉ እንደፈሩት ወለተ ተክሌ ኩራት የበጣጠሳት ወይዘሮ ሁና አልተገኘችም። ኃይሉና የወለተ ተክሌ ጋብቻ ሰዎች በጋብቻ ከሚያገኟቸው ታላላቅ ደስታዎች አንዱም ካልጎደለባቸው የጥቂት እድለኞች ብቻ ጸጋ ከሆኑ ጋብቻዎች አንዱ ሊሆን ቻለ። ወለተ ተክሌ ኃይሉን ባገባች ልክ ባመቷ ክንፉን የመሰለ ልጅ ወለደች። የሁለቱ ፍቅር መቼም ተነግሮ አይጨረስም። የእኛ ነገር ፍቅሩንም ሆነ ሌላውን ሁሉ ጥልቅ ስሜት በሆዳችን አምቀን መቻል ልማዳችን ሆኖ ነው እንጂ ከጊዜ በኋላ በወለተ ተክሌና በልጃይሉ ፍቅር ደጃዝማች ማሩ ጣልቃ ገብተው የሰሩት የግፍ ግፍ የሆነ ሥራ አሳዛኝ የሆነ ጉድ የሚያስፈጽም ነገር ነበር። በሀብትና በምቾት በኩልም እንኳ ልጃይሉ ማንኛውም የቋራ ነጋዴ ተዝመን ምኖበት የሚኖር ነገር ነው። በጠቅላላው የወለተ ተክሌና የኃይሉ ጋብቻ ፍቅርና በረከት የሰፈነበት ውጤት በማሳየቱ የቋራ ካህናት በየሰርጉ ቤት ሲመርቁ የአብርሃምና የሳራን ጋብቻ ይባርክ አምላክ ጋብቻውን ይባርከው የሚለውን የተለመደ የካህናት ምረቃ ለውጠው የኃይሉንና የወለተ ተክሌን ጋብቻ ይባርክ አምላክ ጋብቻውን ይባርከው እያሉ መመረቅ ጀምረው ነበር ይባላል። ከልጃይሉ ቤት ወረድ ብሎ በሚገኘው ደልዳላ ቦታ የሚበቅለው ለምለም ሰርዶም በኃይሉ የጠጃም ቡላ የሚፋፋ ነው እየተባለ ስለሚነገር አህዮቻቸውን፣ በቅሎቻቸውንና አጋሰሶቻቸውን በዚያ የሚያግጡ ተላላፊ ነጋዴዎች ሁሉ የኃይሉ ጠጅ እንዳይነፍስ ሳይመርቁ አያልፉም ነበር የሚል ተረት እስከ ብዙ ጊዜ በቋራ ይነገር ነበር። ነገር ግን ምንም እንኳ ኃይሉና ወለተ ተክሌ ሰው በምድር ላይ ሆኖ ሊደሰት በሚችለው መጠን ተደስተውና ከእግዚአብሔር በተሰጣቸው ጸጋ ረክተው ቢኖሩ ጊዜና አካባቢ ከሚወልደው ያልተጠበቀ ችግር ሊድኑ አልቻሉም። ወለተ ተክሌ ክንፉን ጡት ካስጣለች ዓመት አልፏል። ልክ ልጃገረዷ ወለተ ተክሌ መስላ ነበር። አንድ ቀን ጧት ልጃይሉና ወይዘሮ ወለተ ተክሌ ከቁርስ በኋላ ብቻቸውን ቁጭ ብለው ሲጫወቱ ወለትዬ፣ ልጁ አንዱ በቃ ሊሆን ነው እንዴ? አሉ ልጃይሉ። ምን አውቄ አለች ወለተ ተክሌ። የለም ጨዋ ሆድ ነው ያለሽ። ውሸቴን ነው። ፍቅር በአፍለኛነቱ ጊዜ ሳለ ልጅ ሲደራረፍ የፍቅር መሰናክል ይሆናል። ለተንኮሉ ዝም አለ እንጂ እሱስ አያሰናክልም ነበር። 9 ወር እርግዝና፣ 2 ወር አራስነት፣ 3 ዓመት ማጥባት፣
ከዛ ሌላ እርግዝና መከተል ተሆነ ከኔ ጋር እንደልብ ለመሆን የምንችለው መች ይሆን ነው? አሉ ልጅአይሉ በቀልድ። አሁን ለሱ ምን ጊዜ ይጣፋለት ብለ አለች ወለተ ተክሌ እንደነሳቀ ብላ። ጊዜ ማግኘት ቢሉሽ ጊዜ ማግኘት ነው? አሉ ልጅአይሉ። አይ ጊዜን በሙሉ በልስቲያ ብቻ ለማሳለፍማ እጀ ተፈጥሮስ መች ይፈቅዳ? አለች ወለተ ተክሌ። ሳይዱና ወለተ ተክሌ በዚህ ግላዊ ቀልድ ላይ እንዳሉ የልፍኝ አሽከሩ በድንገት አቋርጦ ገባ። ምንድን ነው? አሉ ልጅአይሉ አሽከሩን ቀና ብለው እያዩ። ከደንቢያ ደብዳቤ ይዤ መጣሁ የሚል ሰው ስለደረሰ ነው የገባው፣ አለ አሽከሩ። ተማንተላፍኩ ይላል፣ አሉ ልጅአይሉ አንገታቸውን ዘንበል ግንባራቸውን ኮስተር አድርገው አሽከሩን እየተመለከቱ። ተደጃጅ ማሩ ይላል፣ አለ አሽከሩ። ልጅአይሉና ወለተ ተክሌ ሁለቱም ስለ ጉዳዩ የሚያውቁት ነገር ስላልነበረ እርስ በርሳቸው ተያዩ። ከዚያም ልጅአይሉ ወደ አሽከራቸው ፊታቸውን መለሱና ገባ በለው አሉ። አሽከርየው መልክተኛውን ሊጠራ ሲወጣ ልጅአይሉ ወደ ወለተ ተክሌ አተኩረው እየተመለከቱ ምን ችግር አጋጠማቸው? ደሞስ በአሁኑ ጊዜ ምን ምክንያት አለ? መስቀል አይደል ፋሲካ? አሉ ልጅአይሉ። ይህ ነው በማይሉት ጥርጣሬ ሆዳቸው እየታወቀ። እንጃ አለች ወለተ ተክሌ በስጋትና በቅርታ። የፍኝ አሽከሩ መልክተኛውን ይዞ ሲገባ መልክተኛው ተብሎ እጅ ነሳና ደብዳቤውን ለልጅአይሉ ሲያቀርብ ልጅአይሉ ከተቀመጡበት ብድግ ብለው ኩታቸውን አደግድገው እጅ ነሱና ተቀበሉ። የደብዳቤውም ቃል የሚከተለው ነበር። ለጤናህ እንደምን አለህ? እኛ ከነሰራዊታችን ደህና ነን፣ ቸሩ ፈጣሪያችን ይመስገን። እህታችን ወለተ ተክሌ በጣም ስለናፈቀችንና ድናያት ስለምንጓጓ ይህ ደብዳቤ እንደደረሰ ሳታደር ሳትውል የቆረስከውን ሳትጎርስ የጎረስከውን ሳትውል ይዘህልን እንድትመጣ ይሁን። ሰላም እግዚአብሔር ተውላችን ጋር ይሁን፣ አሜን። ባንተም ደጃዝማች ማሩ ርዕሰ መኳንንት ዘደንቢያ ወኩሉ አግዋሪሃ ለጎንደር። ልጅአይሉ እንደታዘዙት ሳያድሩ ሳይውሉ የዚያን ዕለት ከቤታቸው ወጥተው አደሩ። ከዚያም ሲደርሱ የተደረገላቸው አቀባበል በጣም የቀዘቀዘ ነበር። ሁለት ሶስት ቀን ፈንጃ ከቆዩ በኋላ አንድ ቀን ማምሻ ከግብር ላይ ደጃዝማች ማሩ ልጅአይሉን ከመኳንንቱ ሁሉ ለይተው ልጅአይሉ አሏቸው። ልጅአይሉም ምግቡን አቋርጠው ወጥ በነካው እጃቸው የኩታቸውን ድግድጋት እያስተካከሉ ተነሱና አቤት አሉ። ዛዲ አቋራ እንዴት ነው? አሉ ደጃዝማች ማሩ ደረቅ ባለ አነጋገር። በዚያ አዳራሽ የሞላው ታላላቅ ሰው ሁሉ አይኑን በቅጽበት ወደ ቋረኛው ኃይሉ ወረወረ። ደህና ነው ጌታዬ? አሉ ልጅአይሉ በፍጹም እርጋታ። ጸጥታው ምኑ እንዴት ነው? ምንም የለ፣ ሰላም ነው። ሻንቅላውስ እንዴት ነው? አያስቸግርም? አሁን ምንም አያስቸግር፣ በጣም ሰላም ነው። እናንተ እያላችሁ ምን ሰላም አለ? አሉ ደጃዝማች አይናቸውን ከልጅአይሉ ላይ አንስተው ፊታቸውን ዘወር አድርገው በቀስታ እያጉረመረሙ። ልጅአይሉ ንግግሩን ቢሰሙትም ሊደነግጡበትም ሆነ ሊያፍሩበት ስላልቻሉ ማሩን በልባቸው ታዝበው የሚቀጥለውን ለመስማት ይጠብቁ ጀመር። ባላባት ነን የሚሉ ሰዎችን በቦታቸው ላይ ዝም ብሎ ማስቀመጥ እኮ ሞኝነት ነው። ምንም ቢጠፋ ምንም ቢበላሽ የህዝቡን ፍቅር እንዳያጡ ስለሚፈልጉ ምንም አልተሰራ ነው የሚሉት። እስቲ ለሁሉም ደብረ ታቦር ደርሼ ስትመለስ በዚህ ቆይና ስመለስ እንነጋገርበታለን አሉ ማሩ። ይህ አነጋገር የጊዜው መሳፍንት የማሰር ፈሊጥ ስለነበርና በተለይ በደጃዝ ማች ማሩ ዘንድ ያው ከፍርድ ማስፈጸሚያ ትእዛዝ የሚቆጠር ስለነበር የልጅ ኃይሉን የቁመት ስራት ሁሉም ሊረዳው ቻለ። ልጅ ኃይሉም እጅ ነፍተው እሺ መልካም ነው አሉ። ቁጭ በል አሉ ደጃሽ ማሩ ከቁጣ በማይሻል ደረቅ አነጋገር። ልጅ ኃይሉም እጅ ነፍተው ተቀመጡ። ባይደነግጡም ነገሩ ምክንያት ስላልነበረው አናደዳቸው። ያ ወርቅ የመሰለ ቀለማቸው ደም የሰበረው ጉበት መሰለ። ምግቡም ይሁን መጠጡ ወደ ጉሮሯቸው ሊያልፍ አልቻለም። ምናልባት ለይሉን ታብለው አንድ ጉርሻ ያህል ቢውጡ ሌላ ነገር ያስከትልባቸው ነበር። በዚያ ከተቀመጡት ሰዎች ብዙዎቹ በልጅ ኃይሉ ላይ የተገኘ ነው ያለ መስሏቸው ከዚህ ይበልጥ እንዴት ያቀርቡኝ ብሎ ከዳቸው እያሉ እርስ በርሳቸው በሹክሹክታ ሲተቹ የጌታቸውን የደጃዝማች ማሩን ደርሶ ድርቅ ከጠባይ የሚያቆጥ ደግሞ ነገሩ ያለ ምክንያት መደረጉን ሳይገነዘቡት አልቀሩም ነበር። በነጋው ደጃዝማች ማሩ ወደ ደብረ ታቦር ሲሄዱ ለወይዘሮ ወለተ ተክሌና ለልጅ ኃይሉ አንድ ቤት ተሰጥቷቸው እንዲቆይ አሰው ሄዱ። ደጃዝማች ማሩ ከብዙ ሳምንት በኋላ ከደብረ ታቦር ተመልሰው ስለ ልጅ ኃይሉ ጉዳይ ይህ ነው የሚባል አንድ ውሳኔ ሳይሰጡ ሰነበቱ። በዚህ ጊዜ እንዳጋጣሚ ሆነና የአማራው ግዛት መስፍን ደጃዝማች እንዳዋሊቦ ከብዙ ሰራዊታቸው ጋር ወደ አለፋ መዋት ሲያልፉ ወደ ፈንጃ ከተማ ሂደው ከደጃዝማች ማሩ ጋር ተገናኙ። ለጥቂት ቀኖች ፈንጃ ሲቆዩ በባሏ ፊታቸውን ያጠቆሩትን አጎቷን በነጋ በጠባ እጅ እየነሳች ለማማለት የሕፃኑን ልጇን የክንፉን እጅ ይዛ በትካዜ አንገቷን ደፍታ በየምክንያቱ የምትመላለሰውን የቆንጆዎቹን ቆንጆ ወለተ ተክሌን ደጋግመው ሊያይዋት ስለቻሉ ልጃገረድነቷ ጊዜ በደጃዝማች ማሩ መኳንንትና ሽከሮች ላይ ይደርስባቸው የነበረው ፈተና ደረሰባቸው። ከነዚያ ጥቂት ጠዋቶች በአንደኛው ደጃዝማች ማሩ ከተከበሩና ለዝምድና በጣም ከሚፈልጓቸው እንግዳቸው ከደጃዝማች አንዳዋ ጋር እንደተቀመጡ ቆይታ ይዣለሁ ባሉበት ጊዜ እንኳ ቢሆን የማትከለከለው ወለተ ተክሌ ልጇን ክንፉን እንደያዘች ገባችና እጅ ነሳች። ደጃዝማች ማሩም እንደተለመደው እንደምን አደርሽ ተቀመጭ የኔና አሉና ወለተ ተክሌ በአንድ ወንበር ላይ ተቀመጠች። ምን ጉዳይ ኖሮሻል አሉ ደጃዝማች ማሩ በለዘብታ። ምንም የለኝ ጌታዬን እጅ ለመንሳት ብቻ ነው የመጣሁት አለች ወለተ ተክሌ ከተቀመጠችበት ተነስታ። ግድ የለም ጉዳይ ካለሽም በኋላ ትነግርኛለሽ አሉ ደጃዝማች ማሩ። እሺ ብላ ወለተ ተክሌ እጅ ነሳችና ወጣች። ወለተ ተክሌ ገብታ እስከወጣችበት ጊዜ የደጃዝማች አንዳዋ አይን ከወለተ ተክሌና ከሕፃኑ ክንፉ ላይ ሳይነሳ ተተክሎ እንደቀረ ባዩ ጊዜ ደጃዝማች ማሩ አንድ አይነት ኩራት ተሰማቸው። እግዚአብሔር ይበልጡን ደስ ይበለ ሲላቸው የወለተ ተክሌ እግር ገና ከበሩ ሳይወጣ ጌታዬ ይህች አሽከር የት የበቀለች ናት አሉ ደጃች አንዳዋ በችኮላና ጉጉታቸውን በሚገልጽ ሁኔታ። ቴቴ ልጅ እኮ ናት አሉ ደጃዝማች ማሩ በኩራት። ይገርማል የልጁ አባት የሆነውስ የማን እግዚአብሔር የመረጠው ይሆን አሉ ደጃች አንዳዋ። ከሱ ላይስ ተሳስቻለሁ፣ ለአንድ የቋራ ባላባት ለሚባል የማይረባ ሰው ሰጥቻት ነበር። አሁን አፋታዋል። ጨርሶ ማፋታት እነሱ አያውቁም እንጂ እኔ አፋትቻቸዋለሁ። እንዴት ሳያውቁ ቀሩ? ገና አልተነገራቸውም። ለመሆኑ እነሱ ይፋቀራሉ? እሱስ እንግዳ የሆነ ፍቅር ነው። ደጃዝማች አንዳዋ ቅርታ ተሰምቷቸው ሁለቱም ጸጥ ብለው ለጥቂት ጊዜ ቆዩ። ዛዲያ እኮ እነዚህን ሰዎች ማለያየቱ አስቸጋሪ ነው አሉ ደጃች አንዳዋ። ምን እንዳይደረግ
አሉ ደጃዝማች ማሩ በልብ ሙሉነት። ምናልባት ሴትዮዋን ቢትል እንደሆን ለሱስ ማንዳራትና ይህ ጨርሶ አይታሰብም። በሱስ በኩል እሱ ደግሞ ምን ባይ ነው? እሱ አሁንም በቁም እስራት ላይ ነው ያለው። አጥቂው ነው ተገኘ እንዴ? ቢጠረጠርስ? የቋረኛ ሰነፍ የለውም። ቢያምስ ባያጠቃም የወታደር ቁጥር ሊያስቀንሰን ይችላል። አይ ያፋቱትም ያለ ምክንያት ማሰር መቼም ተገቢ አይመስለኝም አሉ ደጃዝማች አንዳዋ። ደጃዝማች ማሩ ጎፈሬያቸውን እያከኩና ወለል ወለሉን እየተመለከቱ ዝም ብለው ጥቂት ከቆዩ በኋላ ለሁሉም ሁኔታውን አይተን እንወስናለን አሉ። ደጃዝማች ማሩ መነሻ ምክንያት አጥተው ነው እንጂ ወለተ ተክሌን ለደጃዝማች አንዳዋ ለመስጠት የጋለ ምኞት እንደነበራቸው ሁኔታቸው ያስረዳ ነበር። ከብቻዩ ጋር ያን ያህል የሚያጨቃጨቃቸው ግርግር እንዲያው መላ ፈጠራ ነው እንጂ እውነተኛው የደጃዝማች ማሩ ሐሳብ ወለተ ተክሌ ውበት ከብቻዩ የበለጠ ባለጊዜ ዘመድ ለማፍራት መፈለግ መሆኑ ስውር አልነበረም። ይህን አጋጣሚ ምክንያትም በከንቱ ሊያሳልፉት አልፈለጉም። ደጃዝማች ሙአት ብዙ ጊዜ ትቆያለህ? አሉ ደጃዝማች ማሩ የሁለት ተክሌንና የልጅ ኃይሉን ጉዳይ ተንጠልጥለው ትተው። አዎ ጥቂት ቆያለሁ አሉ ደጃዝማች አንዳዋ። አሁን ስለተነጋገርንበት ጉዳይ ብዙ ምክር ልትሰጠኝ ስለምትችል ስትመለስ እኔን ጠይቀህ ብታልፍ ደስ ይለኝ ነበር። ታዛዥ ነኝ ጌታዬ። እንግዲህ አደራ ሳታየኝ እንዳታልፍ። ደጃዝማችዋ የወለተ ተክሌ እንዴት ሰጣቸው ያን ልባቸው በደስታ ረክቶ በጣም ደስ ይያለኝ ነው ጌታዬ አሉ። በዚህ ጥቂቃውም ቀደም ሲል አግብተዋት የቆየች ሚስታቸውን በሐሳብ ተፋት ፈጥረውላት በሐሳብ ጠልተዋት በሐሳብ ፈጥቷት ብዙ ዓመታት በፍቅር እንዳልኖሩ ያህልም ሚስታቸው ለመሆን የማትበቃ እንደነበረች አመኑበት። ምስኪኖቹ ወለተ ተክሌና ኃይሉ ግን ሳያስቡት የተረፈባቸውን የብሶት ኑሮ በሰላም አስወግደው ወደ ቋራ ለመመለስ የሚችሉበትን መንገድ ከማለምና ከማቀድ በቀር ሌላ ጉድ ታቀዶልናል ብለው አልጠረጠሩም ነበር። የአለፋ መዋል ለኢትዮጵያ ሕዝብ ከጸበል ከቅጠላቅጠልና ከስራ ስር ቀጥሎ በታላቅ መድኃኒትነት ሲያገለግል የቆየው ታላቅ መድኃኒት መዋት ነበር። የመዋት ምንጮች አብዛኛውን ጊዜ የሚገኙት ቆላ በሆኑ ቦታዎች የአንድ ወንዝ ሸለቆ እየተከተሉ ነው። በዚህ አይነት ሁኔታ ፈልቀው ከሚገኙት ብልውሃዎች አንዱ የአለፋ መዋት ነው። ደጃች አንዳዋ ወደዚህ መዋት ለመድረስ ከደንቢያ ተነስተው ዝግ ባለ ጉዞ በሶስት ቀናት ተጉዘው በሶስተኛው ቀን ጊዜው ገና ቀን ሳለ ሻሁራ ማርያምን ወደ ቀኝ ትተው ጣራ ሚካኤል ከሚባለው ቦታ ደረሱ። ጣራ እንደደረሱ ጉዟቸውን ቢቀጥሉ ኑሮ መዋቱ ወደሚገኝበት ቦታ በጊዜው ደርሰው ለማደር ይችሉ ነበር። ነገር ግን የቀትር በኋላዋ ፀሐይ ፊት ለፊት ስለሆነችባቸው ጣራ አፋፍ ላይ ሰፍረው ያን ጎጃምንና በጌ ምድርን ከሱዳን ከሚያዋስኗቸው ቦታዎች ድረስ ተዘርግቶ የሚታይ አቀበትና ቁልቁለት ለጥ ያለ ሜዳ ዱር ለበትና ገላጣ ቦታ የሚፈራረቁበት ያን አፋፍ ላይ ሆነው ዘቅዝቀው ሲያዩት ሆድና ድናድ የሚያደርግ ክፍለ ሀገር ሲመለከቱ አመሹ። ያ እጅግ ሰፊና በተፈጥሮ እጅግ ለም የሆነ ክፍለ ሀገር ቆርጦ በሚጥል ደወይውና ባራዊት ምክንያት የደጋውና የወይን አደጋው ህዝብ ደፍሮ አይገባበትም። ደፍረው የሚገቡበትም አብዛኛዎቹ ጥቂት ሳምንቶች ሳይቆዩ በዚያ እሳት የሆነ ንዳድ እየተነደፉ ያልቃሉ። ጊዜ ጠብቀው በንግድ ምክንያት ከሚወርዱትም ውስጥ ብዙዎቹ ይታመማሉ ወይም ይሞታሉ። ስለዚህ ያን የመሰለው እጅግ ሰፊና የሀብት ምንጭ የሆነ ክፍለ ሀገር በደጋው ጥግ
ስለተግባለው ለምለም ቦታ ካሉት ጥቂት አማሮችና ለመካከለ አልፎ አልፎ ከሚገኙት ኮንፈሎችና ሻንቀሎች በስተቀር ምንም የሌለበት ምድረ በዳ ሆኖ ይኖር ነበር። አሁንም አለ። ተረጋው ያማራው ራጃ የመጡት ተቸቸንዳዋ ይህን ወሰኑ እንደማይታይ ጥቁር ውቅያኖስ ልብን የሚያሸብር በረሃ በጭጋት ተሸፍኖ ሲመለከቱ በሕይወታቸው አጋጥሟቸው የማያውቅ አዲስ ትርኢት ሆነባቸው። በመንጋው ጠዋት ሌሊቱ በጣም ሳይነጋ ቀደም ብለው ተነስተው አስቻኑና የፀሐይዋ ሙቀት ከመገንተሩ በፊት ያን ቋንጃን በዱላ እንደተመቱ እጥፍ እጥፍ የሚያደርግ ቁልቁለት ወርደው ከዝነኛው የአለፋ መዋት ደረሱ። ዝነኛው የአለፋ መዋት ለመላው በጌምድርና በግማሽ ጎጃም ስሙ የገነነ ታላቅ ብሉሃ ነበር። ከዚህ ብሉሃ እንደደረሱ በጣም ብዙ ህዝብ በዙሪያው ሰፍሮ አገኙ። ቂጥኛሙ፣ ባለጨብጡ፣ ውርዴው፣ እከካሙ፣ ቁስለኛው፣ ቁስጥማታሙ፣ ነዳድ ያመመው፣ ሆድቁርጠት፣ ራስ ፍልጠት፣ አይነት፣ ምታት፣ ውጋት፣ ጉስምት፣ ሌሎችም በደብተራ አይነ ወርቅ ይጠቀሱ የነበሩት በሽታዎች አንድም ሆነ ብዙዎች የደረሱበት በዚህ መዋት ተጠራቅሞ ነበር። ደጃዝማች አንዳዋ ያን ሁሉ በልዩ ልዩ ደዌ የተለከፈ ብዙ ህዝብ በመዋቱ አካባቢ ሰፍሮ ባዩ ጊዜ የደላውን ሙቅ ያኝካል እንደሚባለው ሰሞኑን ብዙ ምግብ ስበላ በተለይ በራስ ጊዜ ቅባት የበዛበት ምግብ ስበላ ሆዴን ይከብደኛል ብለው ያን ያህል መንገድ አቋርጠው መጥተው ስለነበር ቀብጬ መጥቼ በሽታ ሸምቼ እንዳልመለስ ብለው አሰቡ። ሰው በብዛት በሚሞትበት አካባቢ ያለ ሰው ራሱን ከሟቾች ውስጥ እንደሚቆጥር ያለዚያም በወጣ በገባ ቁጥር ሰውና እንጨት ተፈባሪ ነውና ሰው እንዳይሆን የለምና እያለ ንዛዜ እንደሚያበዛ በሽተኞች በሚበዙበት አካባቢ የሚኖር ሰውም እንዲሁ በበሽታ ፍርሃት ይጨነቃል። ስለዚህ ደጃቻን ዳዋ ያን ሁሉ በሽተኛ ሲያዩ መስከፋቸው አያስገርምም። ይሁንና እንደነ ደጃዝማች አንዳዋ ያሉት በክብርም ሆነ በጤንነት ከዚያ ከተሰበሰበው ህዝብ እጅግ ከፍ ያሉ ሰዎች ከህዝቡ ጋር የሚጋፉበት ምክንያት አልነበረም። በተለይ ቂጥኝና ሌላም እሱን የመሰለ አስጊ በሽታ ያለባቸው ሰዎች ሌሎቹ ከሚታጠቡበት ገንዳ ወርዶ ወደ ታች ካሉት ገንዳዎች እንጂ ለሌላ የውስጥ ደዌ ሲሉ የመጡ ሰዎች ከሚታጠቡበት ገብተው እንዲታጠቡ አይፈቀድላቸውም ነበር። ስለዚህ ፍርሃቱ ከፍርሃትነት በቀር አደገኛነት አልነበረውም። ይሁን እንጂ የወለተ ተክሌው ውበት በየጊዜው ትስ እያላቸው ሰላም ስላሳጣቸው በመዋቱ ለመሰንበት የነበራቸው አቅም እየደከመ ሄደ። በፍልውሃ ውስጥ እንዳሉ ከፍልውሃም ወጥተው ወደ ቀዝቃዛ ወንዝ ገብተው ሲለቃለቁ አልፎ አልፎ ከሚመጣባቸው ጉጉትና ትዝታ በላይ ማታ በድንኳናቸው ብቻቸውን ጋደም ሲሉ የወለተ ተክሌ ጉዳይ በአእምሯቸው እየተሯሯጠ አሁን መዋቱን ትተውጣና ደጃች ማሩ ከባሉ አፋጥ ተሰጥቶን ያቺን ቆንጆ ይገሩ ይዛ አማራ ሳይንት ግባ የሚል መንፈስ መጥቶ ከተኙበት ስለሚወተውታቸው ምንም አይነት ምክንያት ሳይኖር ከመኝታቸው ላይ ሲገናበጡ ያመሹ ነበር። ከብርቱ ምኞታቸው ላይ ለጊዜው በጥጋቸው ሁና ስሜታቸውን በመጠኑ የምትቀንስ ሴት ባለመኖሯ ተጨማሪ ችግር ሆነባቸው። ሟች የሚገባ ሰው እንደ ሙሽራ ከነጋ እስከ ጠባ ሲመገብ እንዲሁም በየሰዓቱ በፍልውሃ ሲነከር ስለሚውል ምቾቱ አደገኛ ነው። ጥላ አንድ ቀን ደረቅ በሳት ሲሆን ደጃዝማች አንዳዋ ወደ መዋቱ ገብተው ሲታጠቡ አንድ ታላቅ ተልቦባ ከሐይቋ ድንገን ጠርዝ ላይ ሆኖ መንታም ራሱን እያውለበለበ ወደ ሐይቋ እንደሚወረወር ሆኖ ሲሰበክ ታየ። ደጃዝማች አንዳዋ እንደ ብዙዎቹ ሰዎች እባብ በጣም ይቀፋቸው ስለነበር
ምንም ሳይቆጥ ራቆታቸው ተደንደው ተፈንጥረው ወጡ። ደጃዝማች በሕይወታቸው ውስጥ የማያቆጥ ብዙ ሕዝብ መካከል ቀርቶ በወዳጆቻቸው ፊት እንኳ ሰውነታቸው ትንሽ ቢጋለጥ በጭራሽ አይወዱም። ከመኝታቸው ላይ ልብስ የሚያወልቁት እንኳ ሚስታቸው ከተኙ በኋላ መብራት አስጠፍተው ነው ይባላል። ስለዚህ ጉዳይ ያወራችባቸው ሴት ባትኖርም እንደ አጼ ፋሲል ሰውነታቸው ሁሉ በጠጉር የተሸፈነ በመሆኑ ነው ሰውነታቸው ከሚጋለጥ ቢሞቱ የሚመርጡት እያሉ የሚያሽሟጧቸው ሰዎች ብዙ ነበሩ። አጼ ፋሲል ሰውነታቸው ሁሉ ጠጉር የለበሰ ስለነበርና ይህንንም ማንም እንዲያውቅ ስላልፈለጉ አብራ ያደረች ሴት ሁሉ ታንቃ በገደል ትጣል ነበር። ለዚህ ኃጢአታቸው ይቅርታ ያስገኝላቸው ዘንድ ብዙ ድልድዮች እንዲሰሩም አንዲት የበቃች አገልጋይ ስለነገረቻቸው በዘመነ መንግስታቸው ብዙ ድልድዮችና ሕንፃዎች ሊሰሩ ቻሉ የሚል አፈታሪክ አለ። ይሁን እንጂ አዳም እንደ በለስን በልቶ ሲረገምና ጸጋውን ሲገፋ ራቁቱን እንደቀረ በሁለቱ ጭኖቻቸው መካከል ሁለቱን እጆቻቸውን ገብረብ ከማድረጋቸው በቀር ሌላ ነገር ሳይኖራቸው እርቃን ስጋቸውን ሲቀሩ ሰውነታቸው የሰምንጎቻ መስሎ ከመታየቱ በላይ ለሚነገርባቸው ሐሜት የተገለጸው ጠቁር ጨፍሶ አልነበራቸውም። እንዲያውም በአንዳንድ ወንዶች ላይ የሚገኘው የደረት ጠጉር እንኳ አልነበራቸውም። ራቁታቸውን እንደቆሙ አሽከሮቻቸው እየተሯሯጡ ልብስ አምጥተው ካለበሷቸው በኋላ ዱላ ዱላቸውን ይዘው ጌታቸውን በሕዝብ ፊት ራቁታቸውን ያባረረውን እባብ ለመግደፍ ወደ መዋቱ ገንዳ ተሯሯጡ።
መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔናዩ ፖርክባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ተኛ ካንቺ ጋር፣ ለመዩ ቱርክባይ የምሸሽ አያችሁት ብያ ያንበሳውን ሞት። በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሶ ሲጠጣት። ለመዩ ቱርክባይ የምሸሽ
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
ነውር አድርጎት እርሳሱን እንደ ጠጅ ሞሶ ሲጠጣት። ለመዩ ቱርክባይ የምሸሽ